ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከትላንት በስቲያ ከጅቡቲ የባህር ወሽመጥ በመነሳት የአደን ባህር በማቋረጥ ላይ ሳሉ ከልክ በላይ የተጨናነቁባቸው ሁለት ጀልባዎች ተገልብጠው ከ50 በላይ ሰዎች ካለቁበት አደጋ የተረፉ ካሉ ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም የነፍስ አድን ፍለጋቸውን ቀጥለው ውለዋል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
እስካሁን ባለው እንግዲህ የሞተው ቁጥር ወደ 10 ሰው ያህል ደርሷል። ከዛ በላይ የቆሰሉት አሉ፣ ወደ አማን ሆስፒታል ሄዱ አሉ። አሁን ያለው ነባራዊ ሁኔታ የተቃጠሉ ቤቶች በአዲስ ዓለም አካባቢ ከ60 በላይ ናቸው።
በቴፒ ስለተቀሰቀሰ ግጭት የከተማይቱ ነዋሪ የሆኑት አቶ መንገሻ አዲሱ የተባሉ ለአሜሪካ ድምፅ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
አሁን ርዕሰ ዜናው እናሰማለን። የኢትዮጵያ አቃቢያነ ሕግ በቀድሞ የሶማሌ ክልል ፕሬዚደንትና በ46 ሌሎች ሰዎች ላይ ባለፈው ዓመት በክልሉ ዘር ተኮር ግጭት ተቀስቅሷል የሚል ክስ ትላንት መስርተዋል ሲል ሮይተርስ የዜና አገልግሎት ዘግቧል። የሱዳን ፕሬዚደንት ዑመር አልባሽር ለአንድ ዓመት ያህል ተዘግቶ የቆየው ከኤርትራ ጋር የሚዋሰነው ድንበር እንደሚከፈት ዛሬ አስታውቀዋል ሲል ሮይተርስ የዜና አገልግሎት ዘግቧል።
ሐሙስ ጥር 23 2011 ዓ.ም ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችንና ሳምንታዊውን ቅንብሮች፣ ባህልና ማህበረሰብ፣ የተፈጥሮ አካባቢን አክለን የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐዬንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን ግን የዕለቱን ዜና እናሰማለን። የኢትዮጵያ አቃቢያነ ሕግ በቀድሞው የሶማሌ ክልል ፕሬዚደንትና በ46 ሌሎች ሰዎች ላይ ባለፈው ዓመት በክልሉ ዘር ተኮር ግጭት ቀስቅሰዋል የሚል ክስ ትላንት መስርቷል ሲል ሮይተርስ የዜና አገልግሎት ዘግቧል። በሶማሌ ክልል ፕሬዚዳንትነት ከ10 ዓመት በላይ ያገለገሉት አብዲ መሐመድ ዑመር የታሰሩት ባለፈው ነሐሴ ወር እንደነበር የሚታወስ ነው። የአብዲ መሐመድ ዑመር አስተዳደር አማጽያንን ይታገል በነበረበት ወቅትም ሆነ ከዚያ በኋላ ሰቆቃን ያካተቱ በደሎች ሲፈጽም ቆይቷል በማለት የሰብአዊ መብት ተሟጋች ቡድኖች ይነቅፉ እንደነበር የሮይተርስ ዘገባ ጠቅሷል።
የሱዳኑ ፕሬዚዳንት ኡመር አልባሽር ለአንድ ዓመት ያህል ተዘግቶ የቆየው ከኤርትራ ጋር አገራቸውን የሚያዋስነው ድንበር እንደሚከፈት ዛሬ አስታውቀዋል ሲል ሮይተርስ የዜና አገልግሎት ዘገበ። ሱዳን ባለፈው ዓመት ጥር ወር ላይ ድንበሩን የዘጋችው የመሳሪያና የምግብ ህገወጥ ዝውውሮችን ለመግታት በሚል በከሰላና በሰሜን ኮርዱፋን ክልሎች አስቸኳይ ጊዜ አዋጅ ካወጀች በኋላ ነበር። እዚህ ከሰላ ላይ ሆኜ ከኤርትራ ጋር የሚዋሰነውን ድንበር እንደሚከፈት አስታውቃለሁ፣ ምክንያቱም ወንድሞቻችንና ህዝባችን ናቸውና ፖለቲካ ሊለያየን አይገባም ሲሉ በቴሌቪዥን በተላለፈ ንግግራቸው አስታውቀዋል። አልባሽር ከሰላ ላይ ንግግር ባሰሙበት ወቅት በአገዛዛቸው ላይ ተቃውሞ እንዲነሳ ጥሪ የሚያደርገውን የሱዳን ባለሙያዎች ማህበር ዛሬ በብዙ የሱዳን ከተማዎች የተቃውሞ ሰልፍ እንዲካሄድ ቀስቅሷል። ሱዳን ካለፈው ነሐሴ ወር አንስቶ ከሞላ ጎደል በየቀኑ በተቃውሞ ስትናጥ ቆይታለች። በተከተሉትም ግጭቶች እስካሁን በታወቀው 45 ሰዎች መገደላቸውን የሰብአዊ መብት ቡድኖች ገልጠዋል። መንግስት ግን የሟቾቹን ቁጥር 30 ያደርጋቸዋል። አልባሽር በበኩላቸው ስለ ተቃውሞው ከሰላ ላይ ባደሰሙን ንግግር ፕሬዚዳንትን የመለወጡ ጉዳይ በፌስቡክና በዋትሳፕ በኩል ሳይሆን በምርጫ ሳጥን ውስጥ ነው ሲሉ ምላሽ ሰጥተዋል። በአገሪቱ ህዝብ ፊት ቆመን የምንሰጠው ቃልና ቁርጠኝነትም ይህ ነው ብለዋል። ሰፊው የሱዳን ህዝብ ውሳኔው ያንተ ነው ሲሉ ማስገንዘባቸውን ሮይተርስ ዘግቧል።
የቬኔዙዌላ የተቃውሞ መሪ ሁዋን ጊዮዶ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከስልጣን አስወግደው በደቡባዊቷ አሜሪካ ሀገር ዲሞክራሲ ለማስፈን በሚደረገው ጥረት ዓለም አቀፍ ማህበረሰብ እንዲደግፈኝ ጥሪ ያደርጋሉ ብለዋል። ተቃዋሚዎች የሚበዙበት ብሔራዊ ሸንጎ መሪ የሆኑት ጊዮዶ ባለፈው ሳምንት የሀገሪቱ ጊዜያዊ ፕሬዚደንት ነኝ በማለት ራሳቸውን ሰይመዋል። የሚመሩት ብሔራዊ ሸንጎ ባለፈው ግንቦት ወር በተካሄደው ምርጫ አብዛኞቹ ተወዳዳሪዎች ከመሳተፍ ተቆጥበዋል ወይም እንዳይሳተፉ ተከልክለዋል። ስለሆነም የማዱሮ መመረጥ ህጋዊነት የለውም ይላል። ዩናይትድ ስቴትስ ጊዮዶን በቬኔዙዌላ ጊዜያዊ ፕሬዝደንትነት እውቅና ሰጥታለች። ዛሬ በኒውዮርክ ታይምስ ጋዜጣ ላይ የወጣ የጊዮዶ አስተያየት ከ50 በላይ የሚሆኑ ሀገሮች በጊዜያዊ ፕሬዝደንትነት እውቅና ሰጥተውኛል ወይም ብሔራዊ ሸንጎ የሀገሪቱ ህጋዊ ባለስልጣን ነው ብለዋል በማለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ሰብአዊ እርዳታ እንዲያቀርቡላቸው ጥሪ አድርገዋል። አምባሳደሮችን የመሰየም እንዲሁም በውጭ ሀገራት ያሉት ብሔራዊ ንብረቶችን የማፈላለግና የማስመለስ ሂደት መጀመራቸውን ጠቁመዋል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ድንበር ጋር በሚያዋስነው አቅራቢያ የአጥር ግንብ ለመገንባት ያላቸውን ቁርጠኝነት ዛሬ በአዲስ መልክ አጠናክረዋል። የአገሪቱ ምክር ቤት ላሰቡት የግንብ አጥር የሚሆን በጀት ባይመድብላቸውም እንኳን በሆነው መንገድ ይገነባል ነው ያሉት። ትራምፕ በትዊተር አማካኝነት አከታትለው ባስተላለፏቸው መልእክቶች በምክር ቤቶቹ ኮሚቴ ለድንበር ጸጥታ ገንዘብ ለመመደብ ጥረት የሚያደርጉትን የፓርቲያቸውን ሪፐብሊካን አባላት ጊዜያቸውን እያጠፉ ነው፣ ምክንያቱም ከላቲን አሜሪካ ፈልሶ የሚመጡት ብዛት ያላቸው ፈላሾች ወደ ደቡብ ዩናይትድ ስቴትስ እየጎረፉ መሆናቸውን የሚያሳይ ማስረጃ ያለ ቢሆንም ዲሞክራቶች ግን አስፈላጊ ለሆነው የግንብ አጥር በጀት አይመድቡም ብለዋል። ሆኖም አታስቡ፣ ግንቡ እንደሆነ እየተገነባ ነው፣ ብዙም እርዳታ አልጠብቅም ሲሉ ሪፐብሊካውያን አባላቶቻቸውን አጽናንተዋል።
በመጨረሻም አዲሱ የማሌዥያ ንጉሥ ዛሬ በተደረገው የንግስና ስነ ስርዓት በትረ ስልጣኑን በኦፊሴል ተረክበዋል። ሱልጣን አብዱላሂ ሱልጣን አህመድ ሻህ ኳላላምፑር በሚገኘው ብሔራዊ ቤተ መንግስት 16ኛው የሀገሪቱ ንጉሥ ሆነው ተሰይመዋል። የንግስናው ስነ ስርዓት በቴሌቪዥን ታይቷል። ጠቅላይ ሚኒስትር መሐቲር መሐመድ በስነ ስርዓቱ ከተገኙት ባለስልጣኖች መካከል ነበሩ። የ59 ዓመት ዕድሜው ሱልጣን አብዱላህ ሱልጣን መሐመድን ተክተው ነው የተሰየሙት። ሱልጣን መሐመድ ስልጣን ላይ የቆዩት ለሁለት ዓመታት ላልሞላ ጊዜ ቢሆንም እንደ አውሮፓ አቆጣጠር ጥር 6 ቀን ሳይታሰብ ከስልጣን ተሰናበቱ። ከስልጣን የተሰናበቱት ለሳምንታት ያህል የሕክምና ፈቃድ ከወሰዱ በኋላ ነው። ከዚያም አንዲት በውበቷ የምትደነቅ ወጣት ሩሲያዊትን አግብተዋል የሚል ጭምጭምታ ሲሰማ ቆይቷል። ሙስሊሞች የሚበዙባት ማሌዥያ እንደ አውሮፓ አቆጣጠር በ1957 ዓ.ም ከብሪታንያ ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ንጉሷ ከስልጣን ሲሰናበት ሱልጣን መሐመድ የመጀመሪያው ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከስርጭት መሐንዲሱ ኔልሰን ኖፔዝ እና ከአቀናባሪያችን ብርሃን ኃይሉ ጋር አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ
ከትላንት በስቲያ የአደንን ባህር በማቋረጥ ላይ ሳሉ ከልክ በላይ የታጨቁባቸው ሁለት ጀልባዎች ተገልብጠው ከ50 ሰዎች በላይ ካለቁበት አደጋ የተረፉትን ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም የነፍስ አድን ፍለጋውን ቀጥለው ውለዋል። ከሞቱት ውስጥ ኢትዮጵያውያን መኖራቸው ስለተረጋገጠ ሁኔታውን ለማጣራት ጅቡቲ የሚገኘው የኢትዮጵያ ኤምባሲ የሚስዮን ሰራተኞች ወደ ስፍራው መላኩ ታውቋል። ከአደጋው የተረፉት ኦቦክ በተባለች ቦታ በሚገኝ የዓለም አቀፉ የስደት ድርጅት አይኦኤም መጠለያ ውስጥ መሆናቸውም ተገልጧል። ጽዮን ግርማ ተጨማሪ ዝርዝር ይዛለች።
ስደተኞችንና ፍልሰተኞችን ያሳፈሩ ሁለት ጀልባዎች ማክሰኞ ዕለት ከጅቡቲ ተነስተው ወደ የመን ለማቋረጥ እየተጓዙ እንደነበረ እየወጡ ያሉ መረጃዎች ያሳያሉ። ነገር ግን ያሰቡበት ሳይደርሱ ጀልባዎቹ በመገልበጣቸው እስካሁን የ52 ሰው አስክሬን መገኘቱን ዓለም አቀፉ የስደተኞች ድርጅት አይኦኤም ይፋ ያደረገው መረጃ አረጋግጧል። የአሜሪካ ድምጽ ዘጋቢ ማይክል ብራውን ያጠናቀረው ዘገባ እንደሚያሳየው ደግሞ ከዚህ አደጋ በሕይወት ተርፎ የተገኙት 16 ሰዎች ብቻ ሲሆኑ በአስሮች የሚቆጠሩ ደብዛቸው እስካሁን አልተገኘም። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ ተሳፍረው የነበሩት ሰዎች 130 ይደርሱ እንደነበረ ዓለም አቀፉ የፍልሰት ድርጅት IOM የተረፉትን ፍልሰተኞች የሰጡት ቃል ጠቅሶ አመልክቷል። ጀልባዎቹ የተገለበጡት ከጅቡቲ 400 ኪሎ ሜትር ርቀት ላይ በመትገኘው ኦቦክ የተሰኘች ቦታ አቅራቢያ ላይ በመሆኑ ካደጋው የተረፉት በዚች ኦቦክ ከተማ በሚገኘው የIOM መጠለያ ጣቢያ ውስጥ እንደሚገኙ ታውቋል። በጀልባዎቹ ላይ ቁጥራቸው እስካሁን ያልተጣራ ኢትዮጵያውያን መኖራቸው በመረጋገጡ ጅቡቲ የሚገኘው የኢትዮጵያ ኤምባሲ የልዑካን ቡድን ወደ ስፍራው መላኩን ለማረጋገጥ ችለናል። አስክሬናቸው የተገኘው ተሰዳጆች ቀብራቸው እዛው መፈጸሙን፣ ማንነታቸውን የመለየት ስራም እየተሰራ መሆኑን ከስፍራው መረጃ አግኝተናል። አሳሾቹ ደብዛቸው እስካሁን ያልተገኘውን ስደተኞች ለማግኘት እስከ ማምሻው ድረስ ፍለጋ ላይ መሆናቸውን፣ የኢትዮጵያውያኑ የልዑካን ቡድንም እዛው በስፍራው እንደሚገኙ ያገኘነው መረጃ ይጠቁማል። በስፍራው ከሚገኙት የኢትዮጵያ ኤምባሲ ሰራተኞች መረጃ ለማግኘት ጥረት አድርገን ኢትዮጵያውያኑ ከየት እንደተነሱ፣ የሞቱት ምን ያህል እንደሆኑ፣ የተረፉትን በተመለከተ ገና ከጅቡቲ መንግስትና ፖሊስ ጋር ተቀናጅተው በመስራት ላይ መሆናቸውን ገልጸው ዝርዝሩን በውጭ ጉዳይ መስሪያ ቤት በኩል እንድናገኝ ጥቆማ ሰጥተውናል። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚለው አንዱ አሸጋጋሪ ሰው ያገኘው ከታጁራ ተነስቶ በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው።
መርካተ ጆራን ከልዌዩ ኦቦክ ባንካላይ ኦቦክ ቦ ይጋቃደኒን ዲላሊ
ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸውና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣባት አንዲት ጀልባ ላይ ብቻ 85 ሰው እንደነበርም ገልጿል። በባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና ይቀዝፋት የነበረው ሰው ዘሎ መውጣቱን፣ ከዚያም ጀልባይቱ መገልበጧን ይተርካል። ሙሐመድ በወቅቱ በነበሩት ከባድ ንፋስና ዝናብ ምክንያት ያለ ልክ ተጨናንቀው የነበሩት ጀልባዎች መገልበጣቸውን ደግሞ IOM የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ ጠቁሟል። በከበርቲዎቹ የአረቢያ ልሳነ ምድር ሀገሮች ስራና የተሻለ ህይወት ፍለጋ በሁከትና በችግር ስትታመስ ከኖረችው ምስራቅ አፍሪካ አካባቢ በየዓመቱ በሺዎች የሚቆጠሩ ፍልሰተኞች በአብኤል ወደብን እየተሻገሩ ጦር ወደሚያመሳት የመን የሚገቡ ሲሆን ከመካከላቸው የሚበዙት ኢትዮጵያውያን ወጣቶች መሆናቸውን የዓለም አቀፎቹን ተቋማት አሃዝ በዋቢ የሚቆጥሩ ዘገባዎች ይናገራሉ። ይህ አሳዛኝ አጋጣሚ ብለዋል IOM የጅቡቲ ቢሮ ኃላፊ ላሊኒ ቪራሳሚ ለአጃንስ ፍራንስ ፕሬስ በሰጡት ቃል። እነዚያ ምስኪን ፍልሰተኞች የተሻለ ህይወት ፍለጋ እየተነሱ የሚዘፈቁበት አደጋ ነው ብለዋል። በሌላ በኩል የአሜሪካ ድምጽ በቅርብ ጊዜ ባጠናቀረው ዘገባ በጦርነት እየታመሰች ያለችው የመን ውስጥ እጅግ በከፋ ችግር ላይ እንደሚገኙ የገለጹ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ፍቃድ አለማግኘታቸውን በማማረር ተናግረው ነበር። በወቅቱ በኢትዮጵያ የዓለም አቀፍ የፍልሰተኞች ድርጅት IOM የህዝብ ግንኙነት ኃላፊ አቶ አለማየሁ ሰይፈስላሴ ስለ ጉዳዩ ጠይቀናቸው ነበር። ኢትዮጵያውያኑ ከየመን ወደ ኢትዮጵያ ለመመለስ የሚጠይቁትን ያህል ከኢትዮጵያ ወደ የመን ለመሄድም ጉዞ የጀመሩ ብዙ እንዳሉ ገልጸውልን ነበር።
መሄዱ የሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ ከፍተኛ የሆነ የደላላዎች ውስዋስ እና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይንቀሳቀሳሉ። የሚያሳዝነው ጦርነቱ ሲከሰት አሁን ቦርደሩ ላይ ክትትል የለም፣ ስለዚህ ነጻ ነው ብሎ ደላሎቹም ያንን እንደመጠቀሚያ ያደርጉታል። ሳውዲም ሰዎች በብዛት አባራለች። ባለፈው አመት ብቻ የተባረሩና የተመለሱ ሰዎች ድምር ወደ 200,000 ያልፋል። ስለዚህ ይሄ ሁሉ እየተከሰተም ስራ አሁን በሽ ይገኛል ምናምን እያለ ደላላው ለመጠቀሚያ ያደርጓቸዋል እነዚህ ሰዎች። እና ጊዜም ይሄንን አይነት ምክርና ቅስቀሳ ሲደረግ ሰዎች በማመዛዘን ሁኔታውን በማየት መወሰን ይገባቸዋል ነው እንግዲህ የምንለው።
አድማጮች፣ በዚህ አሁን በተፈጠረው አደጋ የሞቱትና የተረፉት ኢትዮጵያውያን ቁጥር ምን ያህል እንደሆነና ተጨማሪ መረጃን ለማግኘት ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ ነቢያት ጌታቸውን በእጅ ስልካቸው ላይ ለማግኘት ጥረት አድርገን ነበር። ስልካቸው ስለማይሰራ ልናገኛቸው አልቻልንም። እንዳገኘናቸው ተጨማሪ መረጃዎችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። በቴፒ ከተማ እንደገና በተቀሰቀሰ ግጭት ዛሬ 10 ሰዎች መገደላቸውን የከተማው ነዋሪዎች ተናገሩ። በሌላ በኩል የከተማው ፍትህና ጸጥታ አስተዳደር አምስት ሰዎች መሞታቸውንና ቁጥራቸው ያልታወቁ በርካታ ሲቪሎች መቁሰላቸውን ተናግሯል። የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያዘ የማንነት ጥያቄ ነው ተብሏል። ከዚህ በፊት የጸጥታ ችግር በፈጠሩ ግለሰቦች ላይ እርምጃ አለመውሰድና የሕግ የበላይነት አለማስከበር ግጭቱ ዳግም እንዲቀሰቀስ አድርጓል ነው የተባለው። በከተማው አሁንም ውጥረት እንዳለና ቶክስ እንደሚሰማ የከተማይቱ ነዋሪዎች ተናግረዋል። ናኮር መልካ ከቦታው የላከው ዘገባ ዝርዝሩን ይዟል።
በቴፒ ከተማ ሰሞኑን አለመረጋጋትና ሁከት እንደገና ተፈጥሮ ዛሬ በቴፒ ከተማ ጥይት ሲተኮስ ውሏል። ቁጥራቸው የበዛ ሰዎች መገደላቸውንና መቁሰላቸውን ነው የከተማ ነዋሪ አቶ መንገሽ አዲሱ የተናገረው።
እስካሁን ባለው እንግዲህ የሞተው ቁጥር ወደ 10 ሰው ያህል ደርሷል። ከዛ በላይ የቆሰሉት አሉ፣ ወደ አማን ሆስፒታል ሄዱ አሉ። አሁን ያለው ነባራዊ ሁኔታ የተቃጠሉ ቤቶች በአዲስ አለም አካባቢ ከ60 በላይ ናቸው። ከተማ ውስጥ ወደ 10 የሚሆኑ የተቃጠሉ ቤቶች አሉ። እነዚህ ቤቶች የተቃጠሉበት ሂደቶች ሁሉ በጣም አስቸጋሪ በሆኑ መልኩ ላይ ነው።
ሰዎች የሞቱት በኢትዮጵያ ከተማና በአቅራቢያው ከሚገኙ ቀበሌያት ሲሆን በርካታ ቤቶችም ተቃጥሏል ብለዋል። በሌላ በኩል የኢትዮጵያ ከተማ ፍትህና ጸጥታ አስተዳደር ኃላፊ አቶ ተስፋ ያለሙ አንድ የፖሊስ አባል ጨምሮ አምስት ሰዎች መገደላቸውና ቁጥራቸው በውል ያልታወቁ በርካታ ሲቪሎች ቆስለው ሆስፒታል መግባታቸውን ነግረውናል።
ውስጥ አሁን የዞን ፖሊስ የሚባል ህብረተሰቡ ጋር ያልተግባባ የዞን መዋቅር አለ ኢትዮጵያ ከተማ ላይ። እሱ ነው በቃ ከሰራዊት ውስጥ ለውስጥ በመሆን እርምጃ እየወሰደ ሰዎችን ህይወት እያጠፋለን።
የሟቾችና ጉዳተኞችን ሁኔታ ለማጣራት ወደ ኢትዮጵያ ከተማ አንደኛ ደረጃ ሆስፒታል ደውለን የተጣራ መረጃ እንደሌላቸውና ጉዳዩ ከባድ መሆኑን ገልጸውልናል። የጸጥታ ችግር የተቆሰቆሰው ትላንት ከማሻ ወደ ቴፒ ከተማ በሁለት የህዝብ ማመላለሻ ተሽከርካሪዎች ተሳፍሮ የመጡ ሰዎችን ተከትሎ መሆኑን የተናገሩት የከተማ ነዋሪ አቶ ታምራት ዮሐንስ የቴፒ ከተማ የጸጥታ ችግር እንዳይፈታ አደረጉ ያሏቸውን ምክንያቶች ይናገራሉ።
በጣም ውስብስብ ያደረጉት ነገሮች አንደኛ የአንድ ብሔር ከአንድ ብሔርም የአንድ ጎሳ የስልጣን የበላይነት መኖሩ አንደኛ ነው። ሁለተኛው ደግሞ በዛ አካባቢ ላይ ጥቅማቸውን ለማስጠበቅ የሚሯሯጡ አመራሮችና በአመራሮች ልዩ ጥቅም እያገኙ ያሉ ባለሀብቶች አሉ። እዛ አካባቢ ላይ ባለሀብቶቹና አመራሮቹ በጋራ ያደራጇቸው በጣም ከፍተኛ የሆነ ቁጥር ያላቸው ኃይሎች አሉ። ጫካ ውስጥ ትናንትና የመጡት አይነቶቹ ማለት ነው 99.9% የሚይዘው የሸካ ብሔረሰብ ነው። ይሄ በአሁኑ በፌዴራሊዝም ስርዓት አግባብነት የጎደለው ነው የሚል ጥያቄ ነው ህብረተሰቡ እያነሳ ያለው። ክልሉ የሚሸፍነው የተነካካበት ነገር ስላለ ነው እንጂ ምንም ነገር ባይኖር የቴፒ ጉዳይ እኮ ዞነ እጅ ውስጥ የገባቸው ትንሽ እሾህ ንቅል አድርጎን የማውጣት ያህል በጣም ቀላል ነገር ነው።
የክልሉ መንግስት የማዋቀር ጥያቄ በይደር ማቆይቱ ነው ችግሩ ዳግም እንዳዲስ እንዲፈጠር ያደረገው ያሉት አቶ ታምራት የጸቡ መንስኤ የብሔረሰብ ጥላቻ አይደለም ይላሉ። በሌላ በኩል ስማቸው እንዲገለጽ ያልፈለጉ አስተያየት ሰጪ የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያያዘ የማንነት ይዘት ያለው ግጭት ነው ብሏል።
ይህኛውን ጸጥታ ችግር ለየት የሚያደርገው ግን ብሔር ተኮር የሆነ ጥቃት ያለበት መሆኑ ነው። አንደኛ ሐምሌ 27 2010 ዓ.ም ጀምሮ ስቲል ናው ከፍተኛ ችግር ውስጥ ነበረ ዞኑ የነበረ።
ችግሩን ለፌደራል መንግስት ጭምር ያሳውቅን ቢሆንም ይህ ነው የሚባል መፍትሄ እንዳልተገኘ ነው የተናገሩት። ዜጎች በከፍተኛ ሁኔታ የተጎዱ መሆኑን ተናግረው መንግስት ቶሎ እንዲደርስላቸውም ተማጽነዋል። አቶ ስራውት አየነው በበኩላቸው ህገ ወጦች ስርዓት እንዲይዙ አለማድረግና የህግ በላይነት ማስከበር አለመቻል የዜጎች ህይወት ዛሬም እንዲቀጠፍ ምክንያት መሆኑን ተናግሯል። ከበፊቱ በተጠናከረ ሁኔታ ንብረት የማውደም የሰው ህይወት ማጥፋትና የውንብድና ወንጀል የተፈጸመ መሆኑን ገልጸዋል።
የጸጥታ አካል ስራ ነው ይህን ስራ አልሰራም። ይህን ያለመሰራቱ ደግሞ ለነዛ በጨለማ ለተደራጁ ህገ ወጦች ወንበዴዎች አቅም እየሆነ የበለጠ እየተደራጁ አሁን ጭራሽ መንግስትም ህዝብ ላይ ዘመቻ እያካሄዱ ስለዚህ ነገሩን ያወሳሰበው አሁን በዚህ ሰዓት ህዝብን እየመራ ያለው መንግስትም ድርጅትም በኩል ያለው ሚና የማነሱ ጉዳይ ነው ብዬ ነው በግል የሚወስድ።
የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሚባል ድርጅት ኃላፊነታቸውን ባለመወጣታቸው የተፈጠረ ችግር ነው ይላሉ። የጸጥታ ኃይሉ የህዝቡን ደህንነት መጠበቅ አልቻለም ሲሉም ከሰዋል።
በተለያዩ ጥቃቅን ስራዎች ላይ የተለያዩ ቦታ ላይ ሄደው ስራ ሲሰሩ ይታያሉ። ወደዚህ አካባቢ ላይ ሁለተኛ ዜጋ አድርገው ነው መሰለኝ ደቡብ ሱዳን አድርገው እንደሚቆጥሩን ነው የምንረዳውና ቢደረስልን ጥሩ ነው።
ቪኦኤ ያነጋገራቸው አስተያየት ሰጪዎች የአካባቢው ህዝብ በመካከሉ ያለውን ልዩነት በመቶ በሰላም የሚኖርበት ሁኔታ እንዲፈጠር በአጽንኦት ጠይቋል። ከዚህ በፊት ሰላም ለማውረድ በተደረገው ጥረት የከተማው ነዋሪዎች አንጻራዊ የሚሉት ሰላም ለአንድ ወር ሰፍኖ ነበር። በከተማው የሚገኘው ዩኒቨርሲቲ ጨምሮ ለአራት ወራት ተዘግቶ የነበረው የመንግስት ተቋማትም ተከፍተው አገልግሎት መስጠት ጀምሯል። ከተማው በነበረው ግጭት 13 ሰዎች መሞታቸውና ከ6200 በላይ ዜጎች መፈናቀላቸው ይታወሳል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስ እናመሰግናለን። አድማጮች፣ ተከታዩ ዘገባ ስለ ለውጥ መናገር ለውጥን መጀመር መለወጥ አይደለም ሲሉ በኢትዮጵያ የአውሮፓ ህብረት አምባሳደር የተናገሩትን ይመለከታል። የሰብአዊ መብቶች አያያዝ ቤትም ስፍራና ጊዜም ቢሆን ህብረቱ ለሚያደርጋቸው ግንኙነቶች መሰረት እንደሆነም አስታውቀዋል። መጪው ሀገር አቀፍ ምርጫ የኢትዮጵያ ዲሞክራሲ ጉዞ መፈተኛ እንደሚሆንም ህብረቱ ገልጧል። መለስካቸው አመሃ ዝርዝሩን ይዟል።
በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስታም ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ ዴሞክራሲያዊ ሂደትና በተለይም በሰብአዊ መብቶች አያያዝ የሚታዩ ለውጦች አስገራሚ መሆናቸውን ገለጹ። በሰው ልጆች መብቶች አያያዝ ላይ በሀገሪቱ ስለሚታየው ሁኔታ በሰፊው አብራርተዋል። አምባሳደር ዮሐን ቦርግስታም ዛሬ በኢትዮጵያ ውስጥ እየተከናወኑ በሚገኙት ለውጦች ሁላችንም አዎንታዊ መደነቅና መደመም አድሮብናል ይላሉ። በተለይም ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሀገሪቱን በጠቅላይ ሚኒስትርነት ለመምራት ቃለ መሐላ ከፈጸሙ በኋላ በሺዎች የሚቆጠሩ የፖለቲካ እስረኞች መፈታታቸውን፣ በስደት ይገኙ የነበሩ የፖለቲካ ድርጅቶች በይፋ ወደ ሀገራቸው ተመልሰው ሥራቸውን እንዲሰሩ መደረጉን፣ በግልጽ ይታያል ያሉትን የፖለቲካ ምህዳሩን መስፋት በማስታወስ የተጀመረውን ለውጥ አድንቀዋል። አምባሳደሩ አክለው የዚህ ሂደት ዋና ቁም ነገር የተወሰዱትን እርምጃዎች ዘላቂነትና ለውጡ ወደማይቀለበስበት ደረጃ መድረሱን ማረጋገጥ መሆኑን አስምረውበታል። ይህ ረዥም ጊዜን የሚወስድና የሩቅ ግብ ጭምር እንደሆነ አስገንዝበዋል።
Then, like in any country, whether it's in whether it's here in Ethiopia or whether
በዚህ በኢትዮጵያ ምሁን በአውሮፓ ስለ ለውጦች መናገርና ለውጦችን መጀመር ለውጥ ማስቀጠል ማለት አይደለም። እለወጣለሁ ማለት ለውጥ ነው ማለት አይደለም ማለቴ ነው። እናም ለኔ በሺዎች የሚቆጠሩ የፖለቲካ እስረኞችን እንደ መፍታት ያሉት እጅግ አስፈላጊ እርምጃዎች በራሳቸው ለውጦች አይደሉም፣ ወይም ለውጥ ማለት ይህ አይደለም ነው የምለው። በኢትዮጵያ ወደፊት በፖለቲካ ምክንያት ሰዎች እንዳይታሰሩ ማረጋገጥ ነው እውነተኛው ለውጥ። ስለሆነም አሁን የቀረው ዶክተር አብይ የወሰዷቸውን አንዳንድ ጠንካራ እርምጃዎች ተቋማዊ ማድረግ ነው።
በኢትዮጵያ የሰብአዊ መብቶች አያያዝን ለማሻሻል በሚደረገው ትግል የህብረቱን እገዛ በተመለከተም አምባሳደሩ ሰፋ ያለ ማብራሪያ ሰጥተዋል። በእሳቸው አባባል ቤትም ቢሆን የሰብአዊ መብቶችን በተሟላ መንገድ ለማስከበርና ለመንከባከብ ቀላልና በአጭር ጊዜ የሚሳካ አይደለም። ከዚህም በላይ በኢትዮጵያ ውስጥ በመብቶች አያያዝ የሚደረግን ለውጥ ህብረቱ በባለቤትነት ሊቀሰቅስ ወይንም ወሳኙ ሚና ሊጫወት እንደማይችልም አስገንዝበዋል። የማታ ማታ ለውጡን የሚያመጣው የኢትዮጵያ ህዝብ ብቻ ነው ብለዋል። እገዛ በማድረግ ግን የሰብአዊ መብቶች አያያዝ የግንኙነታችን ሁሉ መሰረት ነው ብለዋል።
Human rights to us it's fundamental it's actually part of the whole
ለኛ የሰብአዊ መብቶች ጉዳይ መሰረታዊ ነገር ነው። ሲጀመርም ለአውሮፓ ህብረት ህልውናም መሰረቱ ነው። የህብረቱ መሰረት ምክንያትም ይሄው ነው። ስለሆነም የሰብአዊ መብቶች ጉዳይ ለአውሮፓ የትብብራችን መጀመሪያ ነው። የቀረውን ዓለም የምናይበት መነጽርና ከቀረው ዓለም ጋር የምናብርበት መነሻችንም የሰው ልጆች መብቶች አያያዝ ነው።
ከአንድ ዓመት ተኩል ያህል በኋላ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው አገር አቀፍ ምርጫ የአውሮፓ ህብረት የሚሰጠው ስፍራ ከፍተኛ እንደሆነም አምባሳደር ዮሐን ቦርግስታም አስምረውበታል። አለጥርጥር የሚመጣው ምርጫ ነጻ፣ ፍትሐዊና ዓለም አቀፍ የነጻ ምርጫ መመዘኛዎችን ያሟላ እንዲሆን ህብረቱ የበኩሉን እንደሚወጣም አረጋግጠዋል።
This is an area where the European Union will invest substantial funds.
ይሄ የአውሮፓ ህብረት በርከት ያለ መዋለ ንዋይ የሚያፈሱበት ቁም ነገር ነው። ወደ 50 ሚሊዮን ዩሮ የሚሆን ገንዘብ ለሚቀጥለው የኢትዮጵያ አገራዊ ምርጫ ሂደት መድቧል። እንደገናም ከሌሎች ባለድርሻዎች ጋር በቅርበት በመተባበር በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር አብረን ለመስራት ወስነናል። ታዲያ ይህ ምርጫ በሂደት ላይ ባለው ወይም ላለው የኢትዮጵያ ዲሞክራሲ መፈተኛ የሚሆን ይመስላል። በእርግጥ ጠቅላይ ሚኒስትሩ መጪውን ምርጫ ለማካሄድ ያለውን ቁርጠኛነት በሚመለከት በተደጋጋሚ በሚያደርጓቸው ንግግሮች ተበረታተቻለሁ። ይሁንና አሁን ለኢትዮጵያ ሕዝብ የሚገባ እውነተኛ የምርጫ ውጤት ይገኝ ዘንድ ተባብረን መስራት አለብን።
የአሜሪካ ድምፅ ሬዲዮ ለአምባሳደሩ ከሰነዘራቸው ጥያቄዎች መካከል በኢትዮጵያ የሲቪክ ማህበረሰብ ድርጅቶች ህብረቱ ሊያደርግላቸው የሚያስበውና የድርጅቶቹ የትኩረት አቅጣጫ ምን እንዲሆን እንደሚፈልግ የተመለከተ ነበረ። የድርጅቶቹን የሥራ ትኩረት በመወሰን ረገድ የአውሮፓ ህብረት በምንም መልኩ እጁን እንደማያስገባ አምባሳደር ቦርግስታም በአጽንኦት ነበር ያስገነዘቡት። ለእኛ ዋናውና ትልቁ ቁም ነገር ሰብአዊ መብቶች ሁሉ ዓለማዊ እሴቶች ናቸው የሚለውን አመለካከታችንን ከሚጋሩ ድርጅቶች ጋር አብሮ መስራት ነው ብለዋል። አክለው ግን ዛሬ በኢትዮጵያ ያለው የሰብአዊ መብቶች አያያዝ ከዛሬ 2-3 ዓመታት በፊት ከነበረው እንደሚለይ ተናግረዋል። ስለሆነም በሰብአዊ መብቶች ላይ አተኩረው የሚሰሩ ድርጅቶች ስልታቸውንና ግባቸውን ከአዲሱ ሁኔታ ጋር እንዲስማማ ማድረግ እንደሚኖርባቸው አስገንዝበዋል።
I have the impression that some of them have had to go through a process.
አንዳንድ ድርጅቶች ዓላማዎቻቸውን እንደገና ለመበየን የተወሰነ ሂደት መጓዝ እንዳለባቸው ይሰማኛል። ምክንያቱም አንዳንዶቹ ለዓመታት ሲያለሙትና ሲታገሉለት የነበረውን መብት ሳያስቡት በእጃቸው ገብቶ እየተመነሸነሹበት ይመስለኛል። ይሄ ደግሞ ከዚህ በኋላ ወዴት ነው የምንሄደው ወይም እንዴትስ ነው የምንሄደው የሚለውን ጥያቄ ያስከትላል። ለእኔ ትልቁ ነገር ተዝናንቶ በመቀመጥ የሚያኮራ ሥራ ነው ማለት አይደለም። ከዚያ ይልቅ እነዚህ ለውጦች የማይቀለበሱ መሆናቸውን ማረጋገጥና ተቋማዊ ማድረግ ነው።
በኢትዮጵያ ከዛሬ 10 ወራት በፊት የሰብአዊ መብቶች አያያዝ ሁኔታ ከዛሬው የተለየ ነው። አምባሳደር ቦርግስታም እንዳሉት በሚያሳዝን መልኩ የሰብአዊ መብቶች ዛሬም በሀገሪቱ ይጣሳሉ። ሰዎች ይገደላሉ፣ አካላቸው ይጎርላል፣ ከቀያቸው የተፈናቀሉት በሚሊዮኖች ይቆጠራሉ፣ ንብረት ይወድማል። ይህ ግን እንደተደረገና ከሀገሪቱ ከፍተኛ ችግሮች መካከል አንዱ እንደሆነ በይፋ ይነገራል። ዶክተር አብይ አህመድ የዛሬ 10 ወር ግድም የሹመት ንግግራቸውን ሲያደርጉ መንግሥት የሰብአዊ መብቶች መጣሱን በአደባባይ ተናግረው ይቅርታ ሲጠይቁ ከተገኘው ለውጥ አንዱ ይህ መሆኑን አምባሳደሩ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በአውሮፓውያኑ ዓመት 2019 የመጀመሪያዎቹ ሳምንታት በትንሹ 5 የአፍሪቃ መንግስታት የኢንተርኔት አገልግሎቶችን ለጊዜው ዘግተዋል። ለምን? ተንታኞች የሚሉት መንግስታቱ የኢንተርኔት አገልግሎቶቹን በጊዜያዊ የሚዘጉት የፖለቲካ ሁከቶችን በማፈን በመሳሪያነት ለመጠቀም ሲሞክሩ ነው። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ ተጨማሪ ዘገባ አላት። ትዝታ በላቸው ታቀርበዋለች።
በአፍሪቃ አህጉር ባለፉት 2 ዓመታት የኢንተርኔት ተደራሽነት በአሳዛኝ ደረጃ አሽቆልቁሎ ታይቷል። ኢኤክስኤስ አፍሪቃ የተባለው አስጊ ሁኔታዎችን የሚገመግመው ድርጅት ተንታኝ ሮበርት ብስሊንግ ያስረዳሉ።
እንደ አውሮፓውያን ዘመን አቆጣጠር በ2018 ዓመተ ምህረት ብቻ አፍሪቃ ውስጥ 21 ጊዜ የኢንተርኔት አገልግሎቶች መቋረጣቸውን ቆጥረናል። በ2019 ደግሞ በመጀመሪያዎቹ ሳምንታት ውስጥ በ5 ሀገሮች መስተጓጎሉን አይተናል። በካሜሩን፣ በአብዛኛው በዚምባብዌ፣ በኮንጎ ዲሞክራሲያዊ ሪፑብሊክ በምርጫው ወቅት፣ በሱዳኑ ሁከትና ለአጭር ጊዜም ቢሆን በጋቦን የመፈንቅለ መንግስቱ ሙከራ ተከትሎ የኢንተርኔት አገልግሎቶች ተቋርጠዋል።
እነዚህ ከላይ የተዘረዘሩ 5 የአፍሪቃ ሀገሮች አንድ በጋራ የሚያግባባቸው ነገር አለ። በሁሉም የፖለቲካ ቀውስ ተፈጥሯል። የኮንጎው የፖለቲካ ለውጥ አቀንቃኝ ሲልቨን ሳሉሲኪ የሚኖረው ከሀገሩ ውጪ በስደት ነው። ሉቻ ተብሎ በሚታወቀው በወጣቶች የዲሞክራሲ ደጋፊ ቡድን ያሉ ጓደኞቹ ስለ አጨቃጫቂውና በትርምስ ስለታጀበው ምርጫ የታዘቡትን ለማሳወቅ ብዙ እንደተቸገሩ ገልጿል። ተልኳቸውን በተፈለገው መጠን አልተወጡም ነው የሚለው የኮንጎ የፖለቲካ አቀንቃኝ ሲልቨን ሳሉሲኪ።
That was a major hindrance. Of course, beyond that, there has been these questions of
ያ ግዙፉ ደንቃራ ነው። እርግጥ ከዚያም በላይ ሁልጊዜ የሚነሱ ጥያቄዎችም አሉ። እነርሱም መረጃዎችን ለማስተላለፍ ወይም ለመጋራት ምን ያህል አቅም አለን የሚለው አንዱ ነው። ይህም በራሱ ስጋት አለው። ምናልባት አንድ ሰው መረጃ ሲለዋወጥ ተገኝቶ ከታሰረ ወይም አደገኛ ሁኔታ ውስጥ ከገባ ሌላ ራሱን የቻለ ችግር ነው። ከኢንተርኔት አገልግሎት መቋረጥ በተጨማሪ ማለቴ ነው።
በዚምባብዌ ሐኪሞች ለሰብአዊ መብቶች መከበር የተባለው ማህበር አባል ዶክተር ኤድጋር ሙኒትሲ በበኩላቸው ሲያስረዱ የኢንተርኔት አገልግሎቶች እንዲዘጉ የሚደረገው የመረጃዎችን ፍሰት ለመገደብ በታቀደ ነው ብለዋል። በቅርቡ ሀገሪቱ ውስጥ የኢንተርኔት ተደራሽነት የተቋረጠው መንግስት በነዳጅ ዘይት ዋጋ ላይ ያደረገው ጭማሪ ህዝባዊ ቁጣ መቀስቀሱን ተከትሎ ነው ይላሉ ዶክተር ኤድጋር ሙናትሲ።
Beyond just, you know, stopping people from organizing themselves was the need to, you know,
break ሰዎች እንዳይደራጁ ከማገድ ባሻገር የኢንተርኔት አገልግሎቶችን በመቁረጥ ከመገናኛ ብዙሃንና ከዓለም አቀፍ ማህበረሰብ ጋር የሚደረጉ ግንኙነቶችን መዝጋት አለ። በዚህ አይነት ሌሊትም ሆነ ቀን የተደረጉ ክንዋኔዎች አይገለጹም። በተለይ አብዛኞቹ አርመንያዊ ተግባራት የሚፈጸሙት ጨለማን ተገን በማድረግና የኢንተርኔት ተደራሽነት በሌለበት ወቅት ነው። በዚምባብዌ ለምሳሌ ታዝበህ ከሆነ አብዛኞቹ የሲቪል ማህበረሰብ መሪዎችና አክቲቪስቶች የሚያዙት ሌሊት በመሆኑ አንዳንዶቹ እስካሁን የት እንዳሉ የሚያውቅ የለም።
ብለሲንግ አህጉሪቱን ከንግድ አኳያም ይገመግማሉ። የአፍሪካ ሀገሮች የኢንተርኔት አገልግሎቶችን ለመዝጋት ብዙም አይቸገሩም። አንዳንዶቹ እንደውም ኃይል ይጠቀማሉ ይላሉ። አብዛኞቹ የአፍሪካ ቴሌኮም ኩባንያዎች በመንግስት ቁጥጥር ስር በመሆናቸው መንግስትም እንደፈለገ ለመዝጋትና ለመክፈት ይመቸዋል ብለዋል። ተዘግተው የሚቆዩባቸው ጊዜያት ግን ብዙ እንደሚያስከፍሉ ብለሲንግ ያስረዳሉ።
If you were to shut down the internet in 3 hours,
በአንድ በመጣኔ ሀብት በበለጸገ ሀገር ኢንተርኔት የምታቋርጥ ከሆነ ብዙ እንደሚያከስር ማወቅ ይኖርብሃል። ለምሳሌ እንደ ኬንያ ባለ ሀገር ወጪው በቀን 6 ሚሊዮን 300 ሺህ ዶላር ይደርሳል። ኢንተርኔት በመላ ሀገሪቱ እንዲቋረጥ ካደረግህ ይህን ያህል ገንዘብ ያስወጣል።
አስኪ ሁኔታዎችን የሚገመግመው EXX አፍሪካ የተባለው ድርጅት ተንታኝ ሮበርት ብለሲንግ ሲያብራሩ ኪሳራው የሚከተለው በመረጃ ተለዋጭ ድረገጾች እንዲሁም በኤሌክትሮኒክ አማካይነት የሚገበያዩ ባንኮች ላይ ነው ብለዋል። ከዚህም በላይ ግን ስለ አካባቢው ትክክለኛ መረጃ ለማግኘት በቀውስ ወቅት ከቤተሰቦች ጋር መገናኘት አለመቻል በገንዘብ ላይ ተመን ይችላል ሲሉም አብራርተዋል።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። እዚህ ግድም ከሚቀርቡ ዘገባዎች አንዱ ምናልባትም ወደ ዛሬው ይመለሰናል። አዳነች፣ ዛሬ ጠዋት ስትወጪ ከቤትሽ አለባበስሽን አልጠየቅም እንዴት ነበረ?
ይቀዘቅዛል፣ ሰሞኑን በጣም ይቀዘቅዛል። በተለይም ዛሬ ትላንትም እንደዚሁ ከሌላ የዩናይትድ ስቴትስ አካባቢዎች ጋር ሲወዳደር ደህና ነው።
ሙቀት ውስጥ ነው ያለ ነው
የኛ ነው። አንዳንድ ቦታ ላይ በጣም ነው የሚቀዘቅዘው
እና
ስለዛ የተዘጋጀ ያለ መሰለኝ።
ትክክል። አሁን ያልሽው ንጽጽሩንም የሚመለከት ይሆናል። ወደዚያው እናምራ። የምግብና የመጠጦች ማቀዝቀዣ ውስጥ ወይም እንደዚህ አይነት መደበኛ የማቀዝቀዝ መጠን ባለው ክፍል ውስጥ አንድ ሰው ለምን ያህል ጊዜ መቀመጥ የሚችል ይመስሎታል? ያ ሰው እኔ ብሆንስ ብለው ያስቡ። የማቀዝቀዣ ውስጥ መደበኛ የሙቀት መጠን ወይም የቅዝቃዜ ደረጃ ከዜሮ በላይ 5 ዲግሪ ሴልሺየስ ነው። ካልበለዚያም በረዶ ቤት ውስጥ ዜሮ ምናልባትም ከዜሮ በታች 1 እና 2 ዲግሪ ሴንቲግሬድ ወይም ሴልሺየስ ቢሆን ነው። በኢትዮጵያ እጅግ ከፍተኛውና 4550 ሜትሮች ላይ የሚገኘው ራስ ዳሽን ተራራ አሁን በዚያ ሰዓት ላይ ያለው ሙቀቱ ከዜሮ በላይ 3 ዲግሪ ሴልሲየስ ነው። ዛሬ ከማለዳው 12 ሰዓት ላይ ከዜሮ በታች 5 ዲግሪ ተለክቷል። እንዲያም ሆኖ ተራራው ጫፍ ላይ የበረዶ ብናኞችና መሬቱም ላይ የበረዶ ቅርፊቶች ይጋገራል። ይበርዳል፣ በጣም ይበርዳል። እንግዲህ የደብረ ሲናን የአርሲን ብርዶች ለሚያውቅ ብርድ ማለት ምን ማለት እንደሆነ ይገባ ይሆናል። ሰሞኑም በመካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች እየታየ ያለው የቅዝቃዜ መጠን ግን ስለ እንደዚያ አይነት ብርድ ወይም ቆፈን አይደለም የሚናገረው። ኢትዮጵያ ውስጥ እጅግ ቀዝቃዛ ናቸው ከሚባሉ አካባቢዎች ወይም ቀደም ብለን ካነሳ ነው የምግብ ማቀዝቀዣ በረዶ ቤት እስከ 40 ጊዜ የቀዘቀዙ ሆነው ተገኝተዋል። የሰሞኑ የአሜሪካ ሰሜን ግዛቶች በመቶ ዲግሪ ሴልሺየስ እየፈላ ያለው ውሃ አየሩ ላይ ሲረጭ በሰከንድ በሚቆጠር ጊዜ ውስጥ ወደ በረዶነት ይለወጣል። ለመገመት እንኳን ሳያዳግት አይቀርም። በእንደዚያ ያሉ የአየር ሁኔታዎች ውስጥ እስከ 15 ደቂቃ ለሚሆን ጊዜ አንድ ሰው ውጪ ከቆየ ሳምባው ለአደጋ ሊጋለጥና ወዲያውንም ሊሞት ወይም ሊያርፍ ይችላል። ወይም የአካል ክፍሎቹ ጨርሶ ቀዝቅዘውና ደንድነው እስከ መቆረጥ ሊደርሱ ይችላሉ። በመሆኑም በኢሊኖይ፣ በሚኒሶታ፣ በኦሃዮ፣ በሰሜን ዳኮታ፣ በደቡብ ዳኮታ፣ በዊስከንሰን፣ በሚሽጋን በርካታ አካባቢዎች የሙቀቱ መጠን ሙቀት የሚለው ቃል እንዲህ ባለው ሁኔታ ሳያደናግር አይቀርም። ለሁሉም ግን በአካባቢው የተለካው የሙቀት መጠን ከዜሮ በታች ከ30ና 40 ዲግሪ ሴንቲግሬድ በመውረዱ ግዛቶቹ የአስቸኳይ ጊዜ አዋጆችን ደንግገዋል። ትምህርት ቤቶችና በብዙዎቹም መስሪያ ቤቶች ዝግ ሆነዋል። እንግዲህ ያለፉት ጥቂት ቀናት የአየር ሁኔታ እስካሁን መቅጠፉ የተረጋገጠውን የ11 ሰው ሕይወት ጨምሮ በሰው ሕይወት በጤናና አካል ላይ እያደረሰ ካለው ቀጥተኛ ጉዳት በተጨማሪ የበረከቱ የመንገድ ላይ አደጋዎችንም እያስከተለ መሆኑ እየተስተዋለ ነው። ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድና ኒውዮርክን የመሳሰሉ ምስራቃዊ ግዛቶችም ከዚህ የአርክቲክ ክበብ ወጀብ አላመለጡም። ሰሞኑን በእነኚህ አካባቢዎች ከዜሮ በታች እስከ 10ና ከዚያም በታች ቅዝቃዜ እየተስተዋለ ያለባቸው ቦታዎች በርካቶች ናቸው። እሺ እንግዲህ አዳነች፣ የአየሩን ቅዝቃዜ ምናልባትም ሰውንም እንዲበርደው እንዳላደረግን ተስፋ አድርጋለሁ።
አይ በነገራችን ላይ ስለ ራስ ዳሽን ስታነሳ እኔ አይቼዋለሁ፣ አውቀዋለሁ። ራስ ዳሽንን ላይ ሁሌ በረዶ አለ።
ቅዝቃዜ ነው ሁልጊዜ
በረዶ በረዶ። ደንበኛ እዚህ ሀገር እንዳለው
በረዶ አይነት።
የሚገርመው ግን እንደኛ ለብሶ ሳይሆን እዛ አካባቢ የሚኖሩት አርሶ አደሮች የሆነ ቆዳ ነገር ከላይ ደረባ አድርገው ጫማ ደንበኛ ጫማ አይደለም፣ ይሄ አገርህን ወቅ የሚባል ከጠፈር አይነት የሚሰራ እሱን አድርገው ነው እዛ የሚኖሩት። እና የሚገርም ነው
ተፈጥሮ መቋቋም። እንግዲህ ከአካባቢ ጋር የተላመደ የኑሮ መንገድ ትከተያለሽ
መሆኑ ነው መሰለኝ። በጣም ነው የሚቀዘቅዘው።
መልካም፣ በተከታዩ ዝግጅት ወደ ወሎ እንሻገራለን። በደቡብ ወሎ ዞን ወሮ ኢሉ ወረዳ ስር የሚገኙት የካቤና ለጎጎራ አካባቢ ነዋሪዎች የካቤ የቀድሞ ወረዳነት ተመልሶልን ራሳችንን ማስተዳደር አለብን የሚል ጥያቄ አቅርበዋል። ጥያቄውን ተከትሎም የወሮ ኢሉ ወረዳነት ሊታጠፍ ይችላል የሚል ጭምጭምታ በመሰራጨቱ በወረዳው ውጥረት ነግሶ ቆይቷል። ውጥረቱ አመራሮችን ከስልጣናቸው አሰናብቶ ግጭቶችን እስከ ማስተናገድም የደረሰ ነበር ይለናል። ከሁሉም የሚልቀው ግን ይላሉ ቅሬታቸውን ለአሜሪካ ድምፅ የገለጹ የአካባቢው ነዋሪዎችን ገልጦ የጻፈው ወይም ያደረሰን መስፍን አራጌ፣ ከሁሉም የሚልቀው የመንግስት መዋቅሩ ከስድስት ወራት በላይ መደበኛ ተግባሩን እያከናወነ ባለመሆኑ ለከፋ ችግር መዳረጋችን ነው ብለዋል። የዞኑ አስተዳደር መንግስታዊ መዋቅሩ እንዲቀጥል ማድረጉን ቢያስታውቅም የወረዳው ነዋሪዎች በአንድ በኩል መዋቅሩ በተጠናከረ መልኩ ስራውን እየሰራ አለመሆኑን ይናገራሉ። በሌላ በኩል ደግሞ አዲስ የተቋቋመው መዋቅር አይወክለንም የሚሉ አሉ። መስፍን አራጌ
የካቤን ታሪካዊ ዳራ እያጣቀሱ ከቀዳማዊ አጼ ኃይለ ሥላሴ እስከ ደርግ ዘመን የነበራትን ደረጃ እያወሱ ወረዳነታቸው እንዲመለስ ጥያቄ የሚያቀርቡት የካቤ ለጎጎራ ወረዳ አስመላሽ ኮሚቴ ሰብሳቢ አቶ አሊ ሞዬ ናቸው።
ለጎጎራ የሚባለው አካባቢ በንጉሱም ዘመን በደርግም ዘመን የወረዳነት የአስተዳደር እርከን ተሰጥቶት በሁለቱ መንግስታቶች ሲያገለግል ቆይቷል። ወረኢሎ የሚባለው ደግሞ በአውራጃነት ማለት ነው። ለጎጎራን ጨምሮ እነጃማን እነለጊዳን ሲያስተዳድር የነበረ ከተማ ነው። በኢህአዴግም ስርዓት 84 እና 85 የሽግግሩ ወቅቶች ጊዜም የወረዳናት አስተዳደሩ ሲሰራ ቆይቷል። ከ85 ጀምሮ እንግዲህ የእኛ ወረዳ ታጥፎ የወረዳ መቀመጫው ለጎጎራ ካቤ መሆኑ ሲገባው ወረኢሉ ከተማ እንዲሆን ተደርጓል።
ጥያቄው ከታሪካዊ መሰረትነቱ ባሻገር ህዝባዊ ፍላጎት የተስተዋለበት ቢሆንም ተገቢውን ምላሽ አለማግኘታቸውን ሰብሳቢው ይናገራሉ።
ከዞን ከክልል እስከ ፌዴሬሽን ምክር ቤት የተሄደበት ሁኔታ ነው ያለው። ያም ሆኖ ግን እስካሁን ምላሹ አልተገኘም።
የካቤኔ ወረዳነት ጥያቄ በሙሉ ልብ እንደሚደግፉት የሚናገሩት ደግሞ የወረይሉ ከተማ ነዋሪው አቶ ስንታየው አሰፋ ናቸው።
የወረይሉ አካባቢ ህዝብ የካቤኔ ወረዳ ጥያቄ ወረዳ ቢሰጣቸው እንደግፋለን።
ወዘግቡ የካቤ የወረዳነት ጥያቄ ወረይሉን ከወረዳነቱ አንስቶ ወደ ካቤ ሊያዞር ይችላል የሚል ጭምጭምታ በሰፊው መናፈሱን ተከትሎ የተፈጠረ መሆኑን የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሸቱ የሱፍ ያስረዳሉ።
የወረይሉን አካባቢ ህዝብ አወያይተናል። የካቤ የወረዳ መሆን ጥያቄ የኛም ጥያቄ ነው ይላል ወረይሉ ራሱ። ስለዚህ ሁለቱ ህዝቦች በወረዳ መመለስ ጉዳይ ላይ ልዩነት የላቸውም። ባይሆን የወረይሉን ወረዳ አንስተን ካቤ እንሆናለን የሚለው ነው እንጂ የማይጋራው ወረዳው መመለስ አለበት ብሎ ይሞግታል ማለት ነው። የወረዳው አካባቢ
አዲሱ የለውጥ እንቅስቃሴ አሁን ሲሆን ደግሞ የካቤም የወረዳነት ጥያቄ አዲስ መልክና አቅጣጫ ይዞ ቀረበ።
ለውጡ ሂደት በአገር ደረጃ ተግባራዊ መሆን ሲጀምር የዚህ አካባቢ ህብረተሰብ ምሬቱ የከፋ እና የተገፋ ህብረተሰብ ስለነበር ቀደም ብሎ እንደውም ከሰኔ 10 አካባቢ ጀምሮ ለወረዳው መንግስት አንገዛም ለወረዳችን ሊመለስ ይገባል በሚል የተለያዩ ጥያቄዎችን ማቅረቡን ተከትሎ ከሐምሌ 29 እና እስከ 30 ባሉት የክልል አጥኚ ቡድን መጥቶ ማጥናቱን ተከትሎ አጥንቶ ምላሽ ሊሰጥብን ነው፣ ጥያቄያቸው ሊመለስ ነው በሚል አስተሳሰብ ወረይሉ ከተማ ላይ ያሉ የወረይሉ ከተማ አስተዳደር ነዋሪዎች አካባቢ ተኮር በሆነ አገላለጽ የእኛን አካባቢ የአመራር አካላቶች ቤታቸውን አፍርሰው ንብረታቸውን አቃጥለው አውድመው አስወጥተዋቸዋል።
ግጭቱ በጋብቻና በትውልድ አንድ ሆኖ በኖሩ ህብረተሰቦች መካከል መቃቃርን አስከትሏል የሚሉት የወረይሉ ከተማ ነዋሪው አቶ ስንታየው ድርጊቱንም አግባብ አይደለም ይላሉ።
ድርጊቱ እንደተፈጠረ የተወሰኑ ቤት ምናምን እንደዚህ የመሳሰሉት ነገሮች የፈረሱ ነገሮች ስለነበሩ እሱን እናወግዛለን። ትክክል አልነበረም፣ መሆን አልነበረበትም። እኛ አጥፍተን ከሆነ ገለልተኛ አካል መሀል ይግባና እንክሳለን። እነሱ ደግሞ አጥፍተው ከሆነ ሊክሱን ይገባል። ስለዚህ መንግስት መስረት አለበት። ልማቶች ወደኋላ እየቀሩ ነው። ስለዚህ ማንኛውንም ነገር የሚቀመጥ ነገር የወረይሉ ከተማ ወይም አካባቢ ይቀበላል።
ሁለቱ አካባቢዎች በተፈጠረው ውጥረት ምክንያት መንግስታዊ መዋቅሩ ተገቢውን አገልግሎት እየሰጠ አይደለም። የንግድ እንቅስቃሴዎች ተዳክመዋል። የመሰረተ ልማት ዝርጋታዎች ተስተጓጉለዋል። አፋጣኝ መፍትሄዎች ካልተወሰዱ ወረዳውን ካለበት የድህነት ቁልቁለት ወደ አስቀት ሊያሸጋግረው ይችላል የሚሉ ስጋቶች መንጸባረቅ ጀምረዋል።
የወረይሉ ህዝብ ካቤ አካባቢ ሄዶ ገበያ መገኘት አይችልም። የካቤ አካባቢ ደግሞ ወረይሉ መጥቶ መገኘት አይችልም። እነዚህ ግብይቶች በሚቋረጡበት ጊዜ ንግድ ነግዶ ልጅ የሚያስተምር ኑሮውን የሚመራ ማህበረሰብ እንዳለ ግልጽ ነው። ስለዚህ በዚህ ሁኔታ የንግድ እንቅስቃሴው ተዳክሟል። ትምህርት ቤቶች፣ ጤና ተቋማት አገልግሎት በተገቢ መንገድ እየሰጡ አይደሉም። በነገራችን ላይ ይሄ ችግር በመፈጠሩ ወደ ትምህርት ቤት መግባት ያለባቸው ተማሪዎች አልገቡም። እስካሁን ድረስ የተመዘገቡትም ተማሪዎች ስራ የጀመሩትም ትምህርት ቤቶች በትክክለኛው መንገድ ትምህርት እየሰጡ ያሉበት ሁኔታ አይደለም። ምክንያቱም አመራር ሙሉ በሙሉ አልተተከለም። መረጋጋት የለም። መረጋጋት በሌለበት ደግሞ ትምህርት ቤቶች ሰላማዊ የሆነ የመማር ማስተማር ሂደት ስለማያካሄዱ ማለት ነው። ጤና ጣቢያ ወላዶች በተገቢ መንገድ የአምቡላንስ አገልግሎት እያገኙ አይደለም። ምክንያቱም አካባቢ ሰላም ስላልሆነ የጤና መድህን አገልግሎት ህብረተሰቡ እያገኙ አይደለም።
የዞን ዋና አስተዳዳሪ አቶ ሸቱ ግን በተፈለገው ደረጃ ባይሆንም ወረዳው አመራር አልባ የሚያስብለው ደረጃ ላይ አልደረሰም ነው የሚሉት። በአዲስ መልክ የማጠናከር ስራም መከናወኑን ይጠቅሳሉ።
አሁን ወረዳው አመራር አልባ ነው ማለት አይቻልም። አመራር እየሰጠ ነው። የሚነሳው ነገር ምንድን ነው? ለጉጉር አካባቢ እዛ ሄደን አመራር መቀበል አንፈልግም፣ አገልግሎት ማውሰድ አንፈልግም፣ በዚሁ ካልመለሳችሁልን ወደዛ እንሄድም የሚል ቅሬታ እና የልዩነት ሀሳብ አላቸው።
የካቤ ወረዳ አስመላሽ ኮሚቴ ሰብሳቢ ችግሩ ወቅታዊ ምላሽ አለማግኘቱ በወንድማማች ህዝቦች መካከል መቃቃርን አስከትሏል ሲሉ፣ የዞን ዋና አስተዳዳሪ ግን እንደ መንግስት አስፈላጊው ስራዎች ሲሰሩ መቆየታቸውን ይናገራሉ። የወረይሉ ወረዳ ነዋሪዎችም በሽምግልና ጉዳዩን ለመፍታት ጥረት መደረጉን ያስታውሳሉ።
ሁለቱ ህዝብ የተዋለደ የተዛመደ እንደሆነ የሚካድ ሀቅ አይደለም። ችግሩን የፈጠረው የዞን የክልል መንግስቶች መፍታት አለመቻላቸው፣ እዚህ ግባ የማይባል መልስ ባለመስጠታቸው ምክንያት ነገሮች እየተካረሩ ሄደዋል።
ግጭቱን ለመፍታት ውይይቶች በሁለቱም ወረይሉም ላይ ካቤም ላይ ውይይቶችን አድርገናል። ከሁሉም ህብረተሰብ ክፍል የተውጣጣ የመንግስትን አቋም በግልጽ አስረድተናል። ወረዳ ለመመለስ በአሁኑ ሰዓት ብዙ ጥያቄ ነው ከየአካባቢው እየቀረበ ያለው ለክልሉ። በክልላችን በርከት ያሉ አካባቢዎች ናቸው የወረዳ ጥያቄ ያላቸው። ይህንን ለመፍታት ደግሞ ያው በጀትም ይጠይቃል። በጣም የመሰረተ ልማት ትተን፣ መንገድ ትተን፣ ትምህርት ቤት ትተን፣ ጤና ጣቢያ ትተን፣ ሌሎችም ልማት ያለባቸውን ነገሮች ትተን ነው ወረዳ ምንከፍተው። አንድ ወረዳ ስንከፍት በርካታ የሰው ኃይል እንቀጥራለን። ኢንፍራስትራክቸር እናሟላለን፣ ቢሮ እንገነባለን፣ መንግስት ሰራተኛ እንቀጥራለን። ይሄ ሲሆን ምንሰራቸውን የልማት ስራ ስለሚያስተጓጉል በአሁኑ ሰዓት ይህንን ወረዳ የመመለስ ጥያቄ አልመልስም ብሎ የክልሉ መንግስት ቁርጥ ያለ ውሳኔ ሰጥቷል።
ወረዳው የተፈጠረው ውጥረት ወረዳውን በጀት አልባ አድርጎ ለሁለት ሩብ ዓመታት አዝልቋል። ውጥረቱ አንዴ ሞቅ አንዴ በረድ ሲል ቆይቷል። በመጨረሻም ህዝባዊ ውይይት ተደርጎ በቅርቡ አመራርን በማሟላትና በጀትን በማጽደቅ ወረዳው መደበኛ ተግባሩን እንዲያከናውን አቅጣጫ ተሰጥቷል።
በጀትም አልጸደቀም ነበር ካሁን በፊት በሁለቱ ልዩነት። በጀትም ጸድቋል፣ ለአመራርም በተወሰነ ደረጃ ሁሉም ባይሆን የተወሰኑ አሁን ቅርብ ጊዜ ምክር ቤቱን ተጠርቶ 50.1% በላይ እስክል ስለተገኘ ምክር ቤቱ በጀቱንም አጽድቋል፣ አመራሩንም ሰይሟል።
ዋና አስተዳዳሪው ይህን ይበሉ እንጂ የካቤና የለጎጎራ አካባቢ ቀበሌ ጓይተኞች የሌሉበት ውይይት ብቻ ሳይሆን በተጽዕኖ እየተካሄደ ነው ሲሉ የወረዳው አስመላሽ ኮሚቴው ሰብሳቢ ቅሬታቸውን አቅርበዋል።
የለጎጎራ አካባቢ ካቤና ዙሪያ አካባቢ ያለው ቀበሌ ጓይተኛ አንድም አልሄደም። ነገር ግን የካቤ አካባቢ ጉባኤተኛ ሆኖ ወረኢሉ ከተማ በመንግስት ስራ ላይ የተቀመጡት ጭምር በፖሊስ እየተገደዱ በአፈሙስ እየተገደዱ ሄደው እንዲወስኑ የተደረገበት ሁኔታ ነው ያለው። በጀት የጸደቀው አዲስ የተቋቋመው መንግስት የመንግስት የወረዳ መንግስት መዋቅር የተቋቋመው በዚህ ልክ ነው። የላይኛው አካባቢ ጉባኤተኛ አንድም ሰው መሄድ አልቻለም። ግን
ለምንድን ያልተገኘው የላይኛው
አናምንበትም። እንደዛ ነው እንግዲህ።
ታዲያ አዲስ በተቋቋመው አመራር ላይ ያላችሁ አቋም ምንድን ነው?
የተመረጠውንም የወረዳ መንግስት መዋቅር አንቀበለውም፣ የጸደቀውንም በጀት አንቀበለውም።
የዞን ዋና አስተዳዳሪ ግን ጥያቄዎች በህግ ጥላ ስር ውለው ህጋዊ ምላሽ ማግኘት አለባቸው ባይ ናቸው።
መንግስት ለመሆን መንግስት ማፍረስ አይጠይቅም። መንግስት ለመሆን መንግስት እንዲኖር መፍቀድ አለባቸው። ህግ ሲከበር ነው መንግስት መቆም የሚችለው። በህገ ወጥ መንገድ ወረዳ ማስመለስ አይቻልም። ወረዳ የመመለስ ጥያቄውም በዚህ አመት እና በቅርቡ አልመለስም ስላለ የክልሉ መንግስት ሌላ ጊዜ ሲመቻችለት ነገሩን አጥንቶ በብቃት አይቶ ሁኔታውን ግራና ቀኝ አይቶ ሊመልስ ይችላል።
በአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ምክትል አማካሪ አቶ ከፍያለው ሙላቴ በሚሰጡት አስተያየት ዘገባዬን ላጠናቅ።
አመትም በዛን በዚህ ፓርቲ እንደ ፓርቲ እስከሚቀጥለው ምርጫ ድረስ ከህዝብ ኮንትራት ወስደዋል። አንዱ አቅም ነው አካባቢ የሚያስተዳድረው። መንግስትም በዚህ ልክ ተዋቅሯል እና የተዋቀረን መንግስት አሁን ዲስፕሊን ያለ የመንግስታዊ አገልግሎት አልተመቸንም ከተባለ ይህ ህጋዊ የሆነ መንገድ ነው ጥያቄ ለመንግስት መቅረብ ያለበት። መንግስት ደግሞ ይህን ጥያቄ መቀበል ካልቻለ ባለው እንትን እየቀጠል እየተገለገል ነው መቀጠል መቻል ያለብን እንጂ መንግስት ይህንን እንትን መመለስ ካልቻለ እኛ የሀይል አማራጭ ወስደን በራሳችን ከአንድ ወረዳ ተገንትሎ የራሱን መንግስት ማቋቋም አይችልም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አሁን ባህልና ማህበረሰብ ይቀርባል። ባህልና ማህበረሰብ እንግዲህ አንተ ነው እነህ የምታቀርበውና እስቲ እንግዲህ ነገርን ምንድን ያዝከው?
እሺ፣ አመሰግናለሁ አዳነች። ባለቤት ሲገኝ እንላለን ሁሉ ጊዜ አጠገብ ካለ በምናስተናግድበት ጊዜ። ባለፈውም ካንቺ ጋር ነበረ የደረሰኝ በአስተናጋጅነቱ ሙና እንደ አበበ ሙናና አበበ በሚል ርዕስ በረከት ሉልሰገድ በእንግሊዝኛ ቋንቋ በደረሰችው የሕፃናት መጽሐፍ ዙሪያ የተጀመረ ወግ ነው። ሙናና አበበ በሚል ርዕስ ሁለቱንም ቀደም ብዬ እንዳሰማሁት በአማርኛ ወደ አማርኛ ከተመለሰው መጽሐፏ ትረካዎችም በመጠኑ ብድግ ብድግ እያደረግን እንጫወታለን። ሳምንት እልባት ካደረግንበት ነው ታዲያ የምንነሳው። አበበን በልጅነት ዘመኑ አበበ ቢቂላ መሆኑን ልብ በሉ። በልጅነት ዘመኑ ብዙ ዘመናት ወደ ኋላ ሄዳ ሙና ስታገኘው ነው የሚጀምረው። በረከት
ልጅ እያለ 12 ዓመት እያለ ነው የምታገኘው እና የዛን ጊዜ እንኳን ታታሪነቱን ታያለሽ። ከብት ስሞ ትምህርት ቤት በእግሩ ሲሄድ ምንም እንደማይደክመው እሷ እንኳን ትንሽ ተጉዛ ደከመኝ ምናምን ስትለው እሱ በቃ ምንም ይሄ ድካሙ ሳይሰማው ያለው ታታሪነትን እንድትገነዘብ ፈለጉኝ። ትልቅ ሰው ሆኖ ሳይሆን በልጅነቱ ያለውን ማለት ነው። ጥያቄ ደግሞ ይህንን ስለ አበበ ቢቂላ ለመጻፍ እውነት ለመናገር እንዳልኩ ልጅ እያለው ይሄ የሮሙ የቶኪዮ ኦሎምፒክስ ማሸነፉ ምናምን ነበረ ብዙ ማቅረ የነበረው እና ብዙም ማላቃቸው ነገሮች ነበሩ። ለምሳሌ ዳቶ መወለዱ ስዊድናዊ አሰልጣኝ ጋር የነበረው ራሱ እና ከሱ ጋር እንዴት እንደሰለጠነ ያለውን ታሪክ አላቅም ነበረ። ማሸነፉ ምናምን ነበር ማቀው። ሌላኛው ደግሞ እኔ ራሱ እንደ ትልቅ ሰው ያላወቅኩት ነገር ቢኖር ይህ መኪና አደጋ ካጋጠመ ወዲህ ያለውን ያሳለፈውን ህይወት አላቅም ነበረ እና እሱ ራሱ ለልጆች እንዴት በጣም ጥሩ ይሆናል ብዬ ማቅረብ ፈለኩኝ። ምክንያቱም ከመኪና አደጋ ራሱ አጋጠመ ወዲህ ዶግ ስሌዲንግ ውድድር ነበረ፣ የውሾች ውድድር እሱን እንዳሸነፈ መንፈሱ ጠንካራ እንደነበረ በሙና አይን ለልጆች እንዲተላለፍ ፈለኩኝ እና በዛ መሀል ነው በሶስት ምዕራፎች ተከፋፍሎ ያለው ማለት ነው። የመጀመሪያው ምዕራፍ ከሱ ትንሽ ልጅ እያለ 12 ዓመት እያለ ታገኘዋለች። ሁለተኛው ምዕራፍ ሮምንም ፊክስ ሲያሸንፍ ትገኛለች። አሰልጣኙንም ኦኒንም ታገኘዋለች። ሶስተኛው ደግሞ ከመኪናው አደጋ ወዲህ ያለውን የመንፈስ ጥንካሬ ትገነዘባለች፣ ትማራለች ነው።
ግሩም ነው በትረካው በደንብ የሚያስደምም ነው። ታዳጊዎች ምናልባትም የተጻፈላቸው በዚህ በዩናይት ስቴትስ የሚኖሩ እዚህ የተወለዱና እዚህ ያደጉ ህጻናት በእንግሊዝኛው የሚቀላቸው የእንግሊዝኛውም የማንበባቸውን ያህል የአማርኛውም ቅጂ ኢትዮጵያ ለሚገኙ ህጻናት እየተተረጎመው ጥሩ አተራረክ ታሪክንም በጨዋታና በሚያጓጓው መልኩ የሚያስተምር ይመስለኛል። በረከት፣ ከመጽሐፍ እንዲሁም አንዳንድ ታሪኮችን እስኪ ለመተረክ እንሞክር። ቀደም ብለሽ እንደነገርሽው ሙና አያቷ ታሪኩን ሲተርኩላት ስለ አበበ ቢቂላ መሆኑን ስታውቅ ቅድም ያልሻቸውን ሁላችንም የምናውቃቸው ብለሻል፣ ብዙዎቻችን የምናውቃቸው አበበ በሮምና በቶኪዮ ያሸነፋቸውን እና የወርቅ ሜዳሊያ ያገኘባቸውን አውቃለሁ ስትል፣ እሱ ብቻ አይደለም እኔ የምነግርሽ ከመጀመሪያው ታሪክ ጀምሮ ነው ይላሉ እና አበበ ቢቂላ የተወለደው ነሐሴ 1 ቀን 1924 ዓ.ም ቅድም ጠቅሰሻታል ከተማዋን ጃቶ ውስጥ ነው ብለው ትረካ ሲጀምሩ እንቅልፍ እንደወሰዳት ትናገራለች። ምትሃታዊ የሚመስል የተለየ ኃይል የሚያጓጉዘውን ስሜት እንዲያመጣ እንዴት አድርገሽ እንደተረክሽው መጽሐፉን በጨረፍታም ቢሆን እንዲያዩት ለማድረግ ያህል ነው።
ከትረካዋ ውስጥ ያዳመጥኩትና ማስታውሰው ይህችን አረፍተ ነገር ብቻ ነው። ምክንያቱም ወዲያው ጭልጥ ያለ እንቅልፍ ወሰደኝ። ከእንቅልፌ ስነቃ ጨለማ ክፍል ውስጥ ብቻዬን ነኝ። በበሩ ቀዳዳ ሾልኮ የሚገባ ደማቅ የፀሐይ ብርሃን ይታየኛል። በተጨማሪም ከውጪ እምቧ የሚል የላሞች ድምፅ ተሰማኝ። ይህን የላሞች ድምፅ ስሰማ ነገሮች ሁሉ ድብልቅልቅ አሉብኝ፣ ምክንያቱም እኛ ከብቶች የሉንም። ከመኝታ የተነስቼ መብራቱን ለማብራት ሞከርኩ። ማብሪያና ማጥፊያውን ብፈልግ ላገኝ አልቻልኩም። በእጄ የምዳስሰው ነገር ሁሉ የጭቃ ግድግዳ ብቻ ሆኖ አገኘሁት። ምን አይነት ክፍል ውስጥ እንዳለው ለማወቅ በአይኖቼ አካባቢዬን ማማተር ጀመርኩ። ከተኛውበት የእንጨት አልጋ ሌላ ምንም ነገር ያለ አይመስልም። ከበጎች ጸጉር የተሰራ እንደ ብርድ ልብስ የሚያገለግል ደበሎ እግሮቼን ሸፍኖታል። ሆዴ ተሸበረ። እጆቼ ክፉኛ ይንቀጠቀጡ ጀመር። አባዬን እናቴንና አባቴን ተጠራው፣ ግን ማንም አቤት ያለኝ አልነበረም። ይህ መቼም ህልምም ሆነ አለበት አልኩ ለራሴ እያንሸኳሸኩ። መላምቴም ትክክል ይሁን አይሁን ለማወቅ በትንሹ መዳፌን ቆነጠጥኩ። የቆነጠጥኩት መዳፌ ትንሽ አመመኝ። ወይኔ ጉዴ፣ ህልም አይደለም ማለት ነው አልኩ ለራሴ።
በፍርሃት በጭንቀት ብዋጥም እንደምንም ብዬ ከተኛሁበት ደረቅ እንጨት አልጋ ላይ ለመነሳ ሞከርኩ። የልቤ ምት ድው ድው ሲል ይሰማኛል። እንዲህ እያለች ነው በዛ ሀሳብ ጎዳና የምትሄደው። ይህን አይነት ትረካ ከዚህ ቀደም ላልጻፈ ሰው የልጆች ታሪክ መጽሐፍ መጽሐፍ በራሱም ከባድ ነውና በልጆቹ ቦታና ጊዜ ውስጥ ማለፍን ይጠይቃልና የቱን ያህል ቀላል ነበር ልልሽ አልችልም። የቱን ያህል ተሳካልሽ? እንዴት ተቻለሽ?
አዎ፣ መጀመሪያ እንድጽፈው እንደጠቀስኩት ከሱ ነበረ፣ ከአበበ ቢቂላ እየተረከው ነበር እና እሱ በጣም ብዙ አልሄድኩበትም እና ደግሞ አንድ ታላቅ ሰው ጀግና ምናምን ስታስብ ትንሽ ይከብዳል። እሱ አበበ ቢቂላ እንደዚያ ያደረገ ወይ እኔ አበበ ቢቂላ ምናምን ብሎ ለመጻፍ ከበደኝ። ያው በጣም ታላቅም ጀግናም ሰው ስለሆነ ለትንሽ ለፈጠራው ስራ ለእኔ ከበድ ያለ ነበረ። ግን ከሷ እንደ ሙና ስተርከው ግን ቀለል ያለ ነው። አንድን ሰው እያየኸው ሲራመ ወይ ሲሮጥ ምናምን እያየኸው ሲሆን ለኔ እንትኑ ሂደቱ ቀለል ያለ ነበር። መጀመሪያ ስጥፈው ለልጆች እንዴት ይሆናል? በጣም ለትንሽ ለሆኑ ልጆች ማንበብና ለምሳሌ ከ9 አመት እስከ 12 አመት ያሉ ልጆች እንዴት መያዝ እንደምችል አንድ
ጥናቶች አደረክሽ?
አዎ ጥናቶች አረኩኝ። ምዕራፉን አንድ ምዕራፍ ጽፈና ወይ ለአንድ ብዙ የህት ልጆች አሉ የህቶች ልጆች አሉ ምናምን እና ምዕራፉን አንድ ጽፈና እንዴት አገኛችሁት እንዴት እንደዚህ ሆነ የቲንጋው ጋር ሻሻላል ምናምን በሚለው የነሱን ከነሱ ሲያነቡት እንዴት ምን እንደፈጠረባቸው ቃላቶች አመራረጡ ምናምን ላይ እንዴት እንደነበረ ከነሱ ለመረዳት ይችላል። እንዳልኩ እኔ ለመጀመሪያ ጊዜ ስለነበረ ከዚህ በፊት ልምድም የነበራቸው ኤዲት ያደረጉ ሰዎች ነበሩ የልጆች መጻፎች እና እነሱም በጣም ረድተውኛል። በዚህ ምስጋናው ላይ የተጠቀሰችው ኤዲተሪ ካትሊን አለች እና እሷ በጣም ረድተኛለች። እዚህ ጋር እንደ ወርዱ ለልጆች ሲሆን እንደዚህ ቢሆን ምናምን በመሳሰሉት ነገሮች በጣም አግዛኛለች። የመጀመሪያም የልጆች መጻፊ እንደመሆኑ መጠን እርዳታ አግኝቻለሁ።
በቀላል ትረካ በዚያ አድሜ ያሉ ልጆች የሚረዱትና የሚያጓጓቸውን መሳል ከቋንቋም በላይ ችሎታ ይጠይቃል። የልጆችን ስነ ልቦና ማጥናትና መረዳትም የሚጠይቅ ይመስላል። ጥሩ የስነ ጽሑፍ ሰው መሆን አንድ ነገር ነው። ቀደም እንዳልሽ ደግሞ ለነሱ በሚስማማ መልኩ ለመተረክ መቻል ሌላ ትልቅ ስራ ነውና እስኪ አሁንም በጀመርሽው ገፋ አርገሽ አስረጂን። ወደዚህ ሀገር ከመጣሽ እንደነገርሽኝ 8 አመት ነው ወደዚህ ወደ ዩናይትድ ስቴትስ ከመጣሽ።
አዎ
የሁለተኛ ደረጃ ትምህርትሽን በማጠናቀቅ ላይ ሳለሽ ነው የመጣሽው። እዚህ ሀገር ከህፃንነትሽ ስላልኖርሽ 11ኛ ክፍል ሆነሽ መጣሽ። የሁለተኛ ደረጃ ትምህርትሽን አጠናቀሽ ወደ ከፍተኛ ትምህርት ገባሽ። ባህሉንም ማወቅ ይጠይቃልና ኢትዮጵያን ብቻ ሳይሆን የሚጻፍበትንም ሀገር ባህል ቀደም ስለ ኤዲተርሽ ገልጸሽልናል። ከቋንቋ ባሻገር ነገሮችን የሚመለከቱበትን መመልከት ይጠይቃልና እሱስ ላይ እንዴት ነበር? የትን ያህል ቀለለሽ? ሙና እና አበበ ከሙናና አበበ ደራሲ በረከት ሉልሰገድ ጋር የጀመርነው ቅንብር አላበቃም። አድማጮች ወደ አማርኛ የመለሰው ይልማ ተፈሪ ነው። ትረካውም ይቀጥላል በሚቀጥለው ሳምንት ነው ታዲያ። ለአሁኑ ግን ደራሲዋን በረከት ሉልሰገድን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች አሁን የፕሮግራም ማሳሰቢያ።
የኢትዮጵያ ኢኮኖሚ ትስስሩ ያው በድሮ የሶሻሊስት ኢኮኖሚ የፖለቲካ ፓርቲ እጅ በሆኑ ድርጅቶች ነው።
ብዙ ነገሮች ህገ መንግስቱን ተከትለው አይሄዱም ነበር ድሮም፣ አሁንም ካለ ያው ነው የቀጠለው።
የቀደሙት ዶክተር ሰይድ ሐሰን፣ እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ ሼክስፒር ፈይሳ ናቸው። በኢትዮጵያ የምጣኔ ሀብትና ይልቁንም ደግሞ በፌዴራልና በክልሎች ባለ ግንኙነት ዙሪያ ያጠነጠነ ውይይት ላይ በነገው ምሽት ይመለሳሉ። አሁን ለስንብቱ ዜማ እንጋብዝ።
ሬዲዮ የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁን ያዳኝ ፍሳዬና
እኔም አሉላ ከበደ ከአቀናባሪያችን ብርሃነ ኃይሉና ከተተኪው ስርጭት መሐንዲስ ከዋና አዘጋጃት ተብላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ በልዩ ፕሮግራም እንገናኛለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና
ደሩ።
Matter to you, yes, to just. Depend my services, your friend.
Let's go. 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 Let's